ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን በሁለተኛው ክፍል ፕሮግራማችን ከመጽሐፍት ዓለም ዝግጅታችንን እናሰማለን። በአዶልፍ ፓርለሳክ ተደርሶ በተጫነ ጆብሬ መኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ትረካ ክፍል 13 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆብሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 13
አምባሳደር ወልደ ማርያም በመንገዳቸው ላጋጠማቸውና ላስቆማቸው ሰው ሁሉ ይሄንን የፈጠራ ወሬያቸውን ደጋግመው ይያወሩ አድዋ ይደርሱና ይሄንን ውሸታቸውን አድዋ ላለው ዶክተር ይገልጻሉ። ጣሊያኑ ዶክተርም ቁስላቸውን ካየ በኋላ ባስቸኳይ የገዶ ጥገና ክፍል አዘጋጅቶ በዘመናዊ ሕክምና አጥንታቸው ላይ ተሰክቶ የነበረውን የቦምብ ብረት አውጥቶ እስኪያገግሙ ድረስ በሆስፒታሉ እንዲተኙ ፈቀደላቸው። አስተማሚዎቹም ጥሩ አርገው እንደቀለቧቸው ሰውነታቸው ይመሰክራል። በመጨረሻ በትክክል መዳናቸው ታውቆ ወደ መንደራቸው ሲያሰናብቷቸው ተበቅሏቸው ላይ ተፈናጠው በአቋራጭ መንገስ ሲገሰግሱ ውለው ከእናት አገር ጦራቸው ጋር እነሆ ተቀላቅለው የጣሊያንን ጦር ለመግጠም እንደመጡ ሳቅ ያፈናቸው አጫወቱን። እኛም ባዛውንቱ ድፍረትና ዘዴ ተደንቀን እሳቸው ሲስቁ እኛም ሳቃችንን ለቀቅነው። በዚህ ጊዜ አስደሳቹ የተንቤኑ ድል በመላው የትግራይ ጠቅላይ ግዛት ብቻ ሳይሆን በመላው ኢትዮጵያ እስከ ደቡብ ጦር ግንባር ድረስ ዘልቆ ተጋኖ መወራት ጀመረ። የዚህን የካሳን ጦር አስደናቂ ድል የሰሙ በዚህ ጦርነት ያልተካፈሉት ብዙዎች እጅግ በጣም አዘኑ፣ ቆጫቸው። ያሳዘናቸውና ያስቆጫቸው የካሳ ጦር የጣሊያኑን ጦር ማሸነፉ ሳይሆን እነሱ በስንፍናቸው ከዚህ ጦር ጋር ተሰልፈው ተዋግተው ጦሩ ድል ከተጎናጸፈ በኋላ በዘረፈው ንብረት ሀብታም ሲሆን እነሱ ባዶ እጃቸውን በመቅረታቸው ብቻ ነበር። ይሄ የራስ ካሳ ጦር ድል አድራጊነት ክፉኛ ያሳዘናቸው ግን የተንቤን ተዋሳኝ የሆነችው የሰሆላ ሰዎችን ነበር። የሰሆላ ሰዎች በደህናውና በሰላሙ ጊዜ ያንኑ የተራራ ቀበሌያቸውን እንደነገሩ አራርሰው ባመረቱት ምርት ላይ የተራራማ ቀበሌያቸውን እየታከከ የሚያልፍ ሲራራ ነጋዴ በመዝረፍ ጎጆአቸው ሞላልተው የሚኖሩ ከሕግ ውጭ የሚተዳደሩ ከመሆናቸውም በላይ ለራስ ስዩም ሆነ ለደጃዝማች ኃይለ ሥላሴ ጉግሳ ግብር ሳይከፍሉ በዚያው የተራራ ቀበሌያቸው ላይ ተሰቅለው በነጻነት የሚኖሩ ሰዎች ነበሩ። ታዲያ ሀገር ስትወረር አንድም ራስ ስዩም ለዘመናት በፈጸሙት ወንጀል እንዳይቀጧቸው በመፍራት፣ ሁለትም በዚህ በከፋ ጊዜ ያቺ ሁለተኛ የመተዳደሪያ ሙያቸው ይበልጥኑ እንደምትታበብ ተስፋ በማድረግ ወደ ጦር ሜዳ ሳይወርዱ እንዲሁ በመንደሮቻቸው ተቀምጠው ቀሩ። ታዲያ እንዲያ ተስፋ ያደረጉበት በዘረፋ የመበልጸጉ ጉዳይ ሳይሆንላቸው ቀርቶ ከሁሉም በላይ በተንቤኑ የመጀመሪያው ቀን ጦርነት የተሳተፉ ጓደኞቻቸው ዘመዶቻቸው ባገኙት ድል በጦር ሜዳ የማረኩት ምርኮና ሀብት ሲሸድሉና ሲፎክሩ እነሱ ባዶ እጃቸውን በቀበሌያቸው በመቀመጣቸው ክፉኛ አዘኑ፣ ተቆጩ። የሰሆላን ሰዎች እንዲህ እነሱ ባዶ እጃቸውን ተቀምጠው የካሳና የስዩም ጦር ባለሀብትና ባለስም ሲሆን ማየቱ ጥቅም የለውምና እንዲያው ለወደፊቱ ምን ማድረግ እንዳለባቸው በአንድ መንደር ተሰብስበው መምከር ጀመሩ። ከተሰበሰቡት የሰሆላ ሰዎች ገሚሶቹ ተሰብስበን ወደ ተንቤን ወርደን ለስዩም ገብረን አብረነው ጣሊያንን እየወጋን እኛም እንደሌላው የስዩምና የካሳ ጦር ሁሉ ሀብት እናከማች ሲሉ ሐሳብ አቀረቡ። ይህ ሐሳብ የጸደቀ ከመሰለ በኋላ አንዱ ተነስቶ ጎበዝ ሞኛቱኑ አሁን ማይሙት ለዘመናት የስዩምን ሲራራ ነጋዴ ስንዘርፍ ኖረን አሁን ሰተት ብለን ሄደን አብረንህ ጣሊያንን ልንወጋ ልንገብርልህ መጣን ብንለው እሺ ብሎ አቅፎ የሚቀበለን መሰላችሁ? ሞኛቱኑ ከምንመኘው ሀብትና ስም ይልቅ ቅጣት ነው የሚጠብቀን። አይሆንም፣ ሄደን አብረነው አንዋጋም ሲል ተቃወመ። ሌላው ሲራራ ነጋዴ ዘራፊ ተነስቶ ራስ ስዩም አብረነው እንድንዋጋ ቢፈቅድ እንኳ ወደፊት እንዳሻን እየዘረፍት በነጻነት መኖር አንችልም። ይሄ ለስዩም ባርነት መግባት ነው። ሌላ መላ መምታት አለብን ሲል ተጨማሪ ተቃውሞ አቀረበ። በዚህ መልኩ ቀኑን ሙሉ ሲመክሩ ውለው ማምሻው ላይ በአንድ ሐሳብ ተስማሙና ይህንን ሐሳብ ለራስ ስዩም የሚያደርሱ መልእክተኞች መርጠው ወደ ራስ ስዩም መንገሻ ወደ ተንቤን ወደ አብያዲ ላኳቸው። እነዚህ የነጋዴ ዘራፊዎች እንደራሴዎች ወደ ራስ ስዩም የጦር ሰፈር አብያዲ ብቅ ያሉት እኛ በአጋጣሚ የጦር ሜዳ ምክር ላይ እንደ ተቀመጥን ነበር። የሰውላ ሰዎች መልእክተኞች ወይም እንደራሴዎች በራስ ስዩም መንገሻ አጋፋሪ በኩል ለጥብቅ ጉዳይ እንደመጡና በራስ ስዩም መንገሻ ዙፋን ፊት ቀርበው እጅ መንሳት እንዲፈቀድላቸው ጠየቁ። እኔ ከተወሰኑ ቃላት ውጭ ትግርኛ አልችልም እና እነዚህ መልእክተኞች ለራስጅም የሚያቀርቡትን አቤቱታ ፍሬ ነገር መረዳት አልቻልኩም። ደክነቱ የፓሪስ ዩኒቨርሲቲ ተማሪ የነበረው ለጆልደ ገብርኤል አጠገቤ ተቀምጦ ስለነበር የነዚህን ሰዎች አቤቱታ በፈረንሳይኛ ቋንቋ ሳቁን ማፈን እየተቸገረ አስረዳኝ። አቤቱታው እንዲህ ነው። ለ2000ና ለ3000 የጣሊያን ጦር የሚበቃ ኃይል እንዳላቸው አሳስበው የተከበሩ ጌታ ራስዩን መንገሻ የጣሊያኑን ጦር በጦራቸው አግደው ይዘው አናሳልፈን በማለታቸው የሶላ ሰዎች ባለፈው የምርት ዘመን እንብዛም አቀናቸው። ስለዚህ ቢያንስ የጣሊያንን ወታደሮች ገድለው እንዳይዘርፉና ኑራቸውን እንዳይደጋገፉ የተከበረው ጌታ የራስዩን ጦር አግዶ አላሳልፈን በማለቱ ክፉኛ የተቸገሩ መሆናቸውንና ከዚህ ጦርነት ምንም ጥቅም ሳያገኙ ባዶ እጃቸውን መቅረታቸውን ጨምረው ገለጹ። ራስዩን መንገሻ ፈቃዳቸው ሆኖ አንድ የ3000 ጣሊያን ጦር ቆርሰው ወደ ግዛታቸው ቢያሰልፉላቸው ውለታውን እግዚአብሔር ሁሉ እንደሚያገኙት ጨማምረው ገልጸው አቤቱታቸውን አሰሙ ብሎ እየሳቀ ለጆልተ ገብርኤል ሲተረጉምልኝ የነዚህን መስኪን የዋህ ሰዎች ሐሳብ እኔም እያሳቀ አስለቀሰኝ። በየካቲት ወር 1928 ዓ.ም የመጀመሪያ ሳምንት ላይ የኢትዮጵያ ወታደሮች ኦርሊኮን በተባለው የስዊዘርላንድ አየር መቃወሚያ መሳሪያ አንድ የጠላት አውሮፕላን መተው ጣሉ። የኢትዮጵያ ወታደሮች ባለ 3 ሞተር ትልቅ አውሮፕላን መተው ሲጥሉ የመጀመሪያቸው ነው። አውሮፕላኑ እንደተበታ ጭሱን ሽቅብ እያቦነነ ቁልቁል ባፍንጫው ሊደፋ ሲያሽቆለቁል አብራሪው ጃንጥላውን ዘርግቶ ሽቅብ ወደ ላይ ተስፈነጠረ። እንዲህ በፍጥነት ቁልቁል የሚወርድ አውሮፕላን አሁን ጭሱ ምትክ እሳት እየተፋ ከደብረ አምባ በስተጀርባ ወርዶ ባፍንጫው ተከሰከሰ። ወታደሮቻችን ወደ ተከሰከሰው አውሮፕላን እየሮጡ በቦታው ሲደርሱ አውሮፕላኑ እየነደደ ባጠገቡ የነበሩትን ቁጥቋጦዎች ሁሉ ውጦ ይማግዳቸው ነበር። የዚህ አውሮፕላን አብራሪ አውሮፕላኑ እንዳይተርፍ ሆኖ መመታቱን ሲያይ በጊዜ ጥላውን ዘርግቶ ቢዘልም በዚያ ረፋድ ጠንከር ያለ ንፋስ ይነፍስ ስለነበር ተንሳፋፊውን አብራሪ ንፋሱ ከሰፈር ብዙ አርቆ ወሰደው። ወታደሮቻችን እንዲህ በሰማይ ላይ ትልቅ ጥላ ዘርግቶ የሚንሳፈፈውን የጣሊያን አውሮፕላን አብራሪ እንደ ተአምር እያዩ እየተከተሉት ያርፍበታል ብለው የገመቱት ቦታ ቢደርሱም አብራሪው ጥላውን በጊዜ ሰብስቦ ካይናቸው ተሰወረ። ምንም እንኳ አብራሪው በሰላም መሬት ላይ ማረፉ የማያጠራጥር ቢሆንም ይህ አብራሪ ወደ ጦር ሰፈሩ ተመልሷል ብሎ መገመት ግን ያስቸግራል። ወይ የኢትዮጵያ ወታደሮች የሚተኩሷቸው ጥይት ሰለባ ሆኗል፣ አሊያም አሁን እጅጉን በጣም የሰው ስጋ የለመዱትና የተራቡት የሌሊት ጅቦች ራት ሆኗል። ሁለተኛው ቀን ወታደሮቻችን ዳግም በለስ ቀንቷቸው ሁለተኛውን ባለ 3 ሞተር አውሮፕላን ጣሉት። የኛ አውሮፕላን እንደ ትላንቱ አልነደደም። አብራሪውና ታዛቢው ግን ሞተዋል። ወታደሮቻችን አውሮፕላኑን ለመጣላቸው መረጃ ይሆናቸው ዘንድ አውሮፕላን ውስጥ የተለያዩ ጠቃሚ ናቸው ብለው የገመቷቸውን ነገሮች ገነጣጥለው እና ሁለቱን ሟች የጠላት ወታደሮች ሬሳ ተሸክመው ከሁለቱ ራሶች ፊት ቀረቡ። ሁለቱ ራሶች ሌሎች ወታደሮች የጠላት ወታደሮችን ሬሳ እንዲቀብሩ አዘው ግዳይ ለጣሉት ወታደሮች የሚገባቸውን ሽልማትና ሹመት ለመስጠት ለምክር ወደ ድንኳናቸው ገቡ። በዚህ መልኩ ቀን ቀንን እየወለደ ቀኖች አልፈው ሳምንቶች ተተኩ። ጣሊያኖችም የአውሮፕላን ድብደባቸውን ረገብ ስላደረጉት ሰላም የሰፈነ መሰለ። እነሆ የራስ ካሳ ጦር ባቢያዲ እንደሰፈረ ሳይንቀሳቀስ ሁለተኛ ወሩን ይዟል። ሁለት ወር ባልሞላ ጊዜ ውስጥ የተንቤን አካባቢ ነዋሪዎች ጦርነትንና ጦርነት የሚያስከትለውን አደጋ ሁሉ ለመዱት። የተንቤን አካባቢ እናቶች ደረጃ በደረጃ ቀስ በቀስ ከየተደበቁበት ተራራ ስርና ዋሻ ውስጥ እየወጡ ልጆቻቸውን እያዘሉ ወደ አቢያዲ መመለስ ጀምረዋል። ብዙም ሳይቆይ ያብያዲ ከተማ ነዋሪዎች ወደ ቁጫቸው ተመልሰው ከጦርነቱ በፊት እንዳለው አይነት ባይሆንም እንደነገሩ የተለመደ ህይወታቸውን መኖር ጀመሩ። አልፎ አልፎ ይሄ የጣሊያኖች አውሮፕላን ድብደባ ረገብ በማለቱ ባብያዲ ከተማ ላይ ነዋሪዎቹ ከጦርነቱ በፊት ገበያ ይውሉበት በነበረ አነስተኛ ሜዳ ላይ ይሰበሰቡና የጣላቸውን መሬት ላይ ዘርግተው እቃዎቻቸውን እየዘረገፉ መገበያየት ይጀምራሉ። በእንዲህ አይነት ገበያዎች ላይ ብዙ የኛ ወታደሮችም ለሸመታ ይወጣሉ። እንዲህ አይነት የጦር ሜዳ ገበያ ላይ በርበሬ፣ ጨው፣ አምባሻ፣ ማር፣ ጠጅ፣ አረቄ፣ ጠላ፣ ብዙ አይነት የጥራጥሬ እህሎች፣ ዶሮዎች፣ የፍየል ጠቦቶች፣ የጭነት ከብቶችና ብቻ ሌላም ሌላም ነገሮች ገበያ ላይ ይውላሉ። እዚህ የጦር ሜዳ ገበያ ከማስትሬዛ ብር ሌላ በጥይትም መገበያየት ይቻላል። አዎ ጥይት እንደ ገንዘብ ሆኖ ያገለግላል። እዚህ መሰለኝ ኢትዮጵያዊ ወታደር አልሞ አላማውን በትክክል መምታቱን እርግጠኛ ካልሆነ የማይተኩሰው። አዎ ወታደሮቻችን በከንቱ ጥይት ከማባከን ጦራቸውን እየሰበቁ ጎራዳቸውን እያፋጩ የእጅ ለእጅ ውጊያ ነው የሚወዱት። እና እኔም እንዲህ ገበያ ሲውል ሁሌም አንበሳን ጥሩ ጠጅ መርጦ እንዲገዛልን እልከው ነበርና ዛሬም ወደ ገበያ ላኩት። ይሁን እንጂ አንበሳ ገና ከመውጣቱ የአውሮፕላን ድምፅ ስለሰማው ቆይና ከድብደባ በኋላ ትሄዳለህ ብለው ግድ የለም ጌታ፣ ግድ የለም እያለ ገንቦዋን ትከሻው ላይ አሸራሽሮ እያስቀመጠ ከሰፈር ወጥቶ ወደ ገበያ ሄደ። በሰዓት ላይ አንበሳ በድንጋጤ እየተንቀጠቀጠ ወደ ሰፈር ተመለሰና ትንሽ ጎደል ያለችውን ጠጅ ያዘች ገንቦ እያሳየኝ ታያለ ጌታ፣ ቦምቡ አጠገቤ ሲወድቅ ንፋስ አሽቀንጥሮ ቢጥለኝ ጉድ ነው ሁሉንም ያለ መድፋቴ እያለ ስለ ጠጁ መደፋት አጫወተን። አዎ አንበሳዬ ቦምቡ ትልቅ ድንጋጤ ቢጥልበትም ለጠጁ የፈራውን ያህል ለራሱ ነፍስ አልፈራም ነበር። በየካቲት ወር አጋማሽ ላይ ጣሊያኖች የኢትዮጵያ ወታደሮች ተደብቀውባቸዋል ብለው የገመቷቸውን ገደሎች ሁሉ በትልልቅ ቦምቦች መደብደባቸውን ቀጠሉበት። አንዳንድ ገደሎች የቦምቡ ድብደባ ሲበዛባቸው እንደ ጎመን እየተቀነጠሱ ጥገኞቻቸውን መቅበራቸውን ቀጥለዋል። በገደል ስር ያሉ ዋሻዎች አሁን አደጋቸው የበዛና ለራሳቸው መከታ የሚፈልጉ መሆናቸውን የተረዱት ወታደሮቻችን አሁን በየገደሉ ስር ባሉ ዋሻዎች ውስጥ መደበቁን ትተውታል። እና ያው የመጣው ይምጣ በሚል አይነት ሁሉን ለፈጣሪያቸው ትተው የቦምብ ድብደባ በተጀመረ ቁጥር አነስተኛ ቋጥኞችን መከታ አድርገው በትዝብ መመልከት ጀምረዋል። እንባቸውን በሁለት ረድፍ ዘለላ ዘለላውን እያወረዱት አቶ ተሰማ ከደጃዝማች አበራት እንኳን ገቡ። አቶ ተሰማ ከጣና ሐይቅ ጀምረው ጓዛችንን ባህያ እየጫኑና ያለ መሰልቸት ከሌቦችና ከዘራፊዎች እየጠበቁ እዚህ አብያዲ እስክንደርስ ድረስ ካጠገባችን ያልተለዩ የቅርብ ወዳጃችን ናቸው። ከአምስት ቀን በፊት እንደማንኛውም ሹሞችና ወታደሮች ሁሉ ባሏን አጅባ ወደ ጦር ሜዳ የመጣችው የአቶ ተሰማ ወጣት ባለቤት ቀኗ ደርሶ ምጥ ሲጀምራት ከአብያዲ ከተማ ጫፍ ላይ በአንድ ጎጆ አኖሯትና በሁለተኛው ቀን በልምድ አዋላጅ አሮጊቶች እርዳታ ወንድ ልጅ ተገላገለች። አቶ ተሰማ በጦር ሜዳ ወንድ ልጅ በማግኘታቸው ደስታቸውን ተካፍለው እንኳ ሳይጠግቡት ዛሬ አንድ የተረገመ የጣሊያን አውሮፕላን በጦር ሰፈራችን ካራገፈው ቦምቦች አንዱ የአቶ ተሰማ ወጣት አራስ ሚስት ባረፈችበት የሳር ጎጆ ቤት ወርዶ ፈነዳ። ምንም እንኳ በቅርብ የነበሩ ሰዎች አራሷን የአቶ ተሰማ ባለቤትንና አንበሳው ልጃቸውን ለማዳን ቢሞክሩም እሳቱ በፍጥነት ተዛምቶ በአካባቢው ያሉትን የሳር ጎጆዎች ሁሉ በቅጽበት ከነነዋሪዎቻቸው አመድ አደረጋቸው። ያቺ ምስኪንናት ከነልጇ ምንም ኃይል ሊረዳት ሳይችል ቀርቶ የሳትራት ሆነች። በዚህ ታላቅ ጭካኔ የሰው ልጅ ህይወት ዋጋቢስ ሆነ። ራሴን ባቶ ተሰማ ቦታ ተክቼ ለጥቂት ደቂቃዎች አሰብኩትና ምርር ብዬ አለቀስኩ። አሁን ሆዴ እየባሰኝ መጥቷል። ይህን በቃ ብሎ አንድ የማይታይ ማንም ሊያግደው የማይችል አደገኛና መሰሪ ጠላት ገፍቶ ወደ ጦር ሰፈራችን ገብቷል። ይህ ምስኪን የኢትዮጵያውያን ጠላት ከጣሊያን መናጢ አውሮፕላኖች ቦምብ ከትግራይ ሽፍቶች አደጋ ሁሉ የከፋ ሊጋፉትና ሊታገሉት የማይቻል ጠላት ነው። ተላላፊ በሽታ ተቅማጥ ተስቦ ወረሽኝ። ወጣቱ ጎልማሳ ልጅ ተርላ ከጦርነቱ በፊት በኤርትራ የኢትዮጵያ ቆንስልና ጦርነቱ ሊጀመር ግድም ጀምሮ የራስዩን መንገሻ የጦር አማካሪ ከጥቂት ቀናት በፊት እንደ ተጫጫነውና ብዙም ጠንነት እንደማይሰማው አጫውቶኝ ነበር። ከዚያም ቀን ጀምሮ በራሶች ድንኳን ስለማላየው ግራ ገብቶኝ ሰነባብቼ ዛሬ ከልጅ ተርላ የተላካሽ ከርከኔ ድንኳን ደጃፍ ላይ ቆሞ ልጅ ተርላ እንደ ተጫጫናቸውና ጤናቸው እስከዚህም እንዳልሆነና ላዩን እንደሚፈልጉ ሲነግረን ወደ ልጅ ተርላ ዋሻ እየተጣደፍ አመራን። ከትንሿ ዋሻ ገባ ብሎ ከአንዲት ግርግይ ላይ አሮጌ ሸማ ለብሶ ልጅ ተርላ ተኝቶ አገኘ ነው። ልጅ ተርላ ገና ወደ ዋሻዋ መግባታችንን ሲያስተውል ያለ የሌለ ኃይሉን አሰባስቦ ፈገግ ለማለት እየጣረና የሆነ ነገር ለመናገር እየሞከረ ለሰላምታ እጁን ዘረጋልን። የልጅ ተርላ ክብና ሞላ ሞላ ያለች ሳቄታ ፊት ዛሬ ከመቼውም ጊዜ በላይ ጠውልጋ ወደ አጽምነት ተለውጣለች። ያ ወዘና የሞላው ፊቱ ጣረሞት መስሏል። ገና ወደ ዋሻዋ ከመግባታችን ልጅ ተርላ ባለው ኃይል ፈገግ ለማለት እየሞከረ እጁን ሲዘረጋ እንዳስተዋልኩት ከንፈሮቹ ብቻ ሳይሆኑ ምላሱ ጭምር ጥላሸት መስሏል። ልጅ ተርላ አሁንም ባለ በሌለ ኃይሉ አጥንትና ቆዳ ብቻ የቀሩትን እጁን ለሰላምታ እንደዘረጋልን ነው። ግን ልንጨብጠው እንችላለን? በምንስ አይነት አደገኛ በሽታ እንደተለከፈ እናውቃለን? ምናልባት በሳሙና መታጠብ ይበቃን ይሆናል። ግን አብቹ ከጣሊያን ዘርፎ ካመጣቸውና ከደረሱን ሳሙናዎች የመጨረሻውን ቁራጅ ተላጠብንበት ሶስተኛ ቀናችን ነው። እንግዲህ ከጨበጥነው በምን ይሆን የምንታጠበው? በሰፈር ያለው ውሃ እንኳ ጤና መሆኑን አናውቅም። ግን የወዳጅ የጓደኛ እጅ ነው። ላለፉት 5 ወራት አብሮን ፍዳውን ሲያየቆየ ጓደኛ ወዳጅና የጦር ሜዳ ወንድማችን እጅ ነው። እና ሁላችንም አንድ ባንድ ተራ በተራ ጨበጥ ነውና እግዚአብሔር ምሕረቱን ያወርድለት ዘንድ ተመኘንለት። ልጅ ተርላ በደስታ ሳቅ አለ። ለመጨረሻ ጊዜ አንዳችንም አናውቅም ልጅ ተርላ ያንን ጠንካራ ሰውነቱን በልቶ እንዲያጽሙን ብቻ ያስቀረውን በሽታ። ለመጀመሪያ ጊዜ የቅርብ ወዳጃችን ሲለየን ወዳችን እየተንቦጫቦጨ ወደ ደጃዝማች አበራ ድንኳን ተመለስ። ከዚያች ቀን ጀምሮ በየቀኑ አንድ የምናውቀው ወዳጃችን ወይም በሰፈር የተግባባነው ሰው ቀኑን አብሮን ሲጫወት ውሎ ማምሻው ላይ ተጫጫነኝ እያለ ደካክሞ ካረፈበት መደቡ ሳይነሳ ወደማይቀርበት ዓለም ማዝገም ጀመረ። የኛስ የሶስታችን አውሮፓውያን ተራ መቼ ይሆን? ወደ 8000 ያህል የገበሬ ወታደሮች በመጀመሪያው ቀን ጦርነት ወድቀዋል። በየቀኑ የጣሊያን አውሮፕላኖች በሚያርከፈክፏቸው ቦምቦች ከ10 እስከ 100 የሚደርሱ እድለቢስ ወታደሮች በየምሽጋቸው ይቀበራሉ። አሁን ደግሞ ወታደሮቻችን በማይታይና መምጫው በማይታወቅ መድኃኒት በሌለው ጠላት ተቅማጥ ተስቦና ወረርሽኝ በየቀኑ ወደማይቀርበት ያዘግማሉ። በየቀኑ በአብያዲ የጦር ሰፈር ከጧት እስከ ማታ እየየና ዋይታዎች ይሰማሉ። ማምሻው ላይ ከጦር ሰፈር ትንሽ ወጣ ብሎ ለሟች የመጨረሻ ሰነበትና መጥፎ መንፈስ ማባረሪያ በተደጋጋሚ ወደ ሰማይ የሚተኮሱ የጥይት ሩምታዎች ይሰማሉ። ማምሻው ላይ ሁሉም የሟች ቤተሰቦችና ጓደኞች ሟችን በተንቤን ደም በጠገበ አሸዋማ ቀይ መሬት ውስጥ ለመቅበር ከሰፈር ይወጣሉ። በሊስተርዳ ተመሳሳይ የቀብር ስነ ስርዓት ላይ እኔ ከኮሎኔል ኮናቫሎቭ ከብራየርና ከደጃዝማች አበራ ጋር ተገኝቼ እንደማንኛውም የኢትዮጵያ ገበሬ ወታደር ሁሉ ለሟቹ ክብርና መጥፎ መንፈስ ማባረሪያ አከታትዬ ተኮስኩ። ምዕራፍ 27 ያልሞቱ ሬሳዎች ዋሻ። በየካቲቱር አጋማሽ ላይ 135 ትላልቅ ሳጥኖች ሙሉ ጥይት የተጫኑ 80 መጋዣዎች በ50 ታጣቂ የራስ ሙልጌታ ወታደሮች ታጅበው አብያዲ ደረሱ። በድምሩ 243000 ጥይቶች ለ80000 ታጣቂ የራስ ጋሳ ወታደሮች ከኢትዮጵያ መንግስት የተላከ የመጀመሪያው የትጥቅ ድጋፍ ነበር። ይህም እስከ ጦርነቱ መጨረሻ ጊዜ ድረስ የመጀመሪያውም የመጨረሻውም ድጋፍ ነበር። እነዚህ ጥይቶች ከትግራይ ቀማኛ ሽፍቶች እየተከላከሉ የመጡት የራስ ሙልጌታ ወታደሮች ወደ ጦር ሰፈራቸው ሰሞኑን እንደሚመለሱ ሰማ። እዚህ የሰው ልጅ ሊሸከመው ከማይችለው ፍዳን የሚያበላ ጭንቀት የበዛበት ህይወት ትንሽ ማረፍ ፈለኩና ሆነልኝም እስከ ደሴ ዘልቄ ለመሄድ አስቤ ራስ ካሳን ያሰናብቱኝ ዘንድ ፈቃዳቸውን ጠየቅኳቸው። እንዲህ ከአምስት ወር ስቃይ በኋላ ቢያንስ ለጥቂት ቀናት ወደ አምባራዶም ወርጄ ማረፍ እንደምፈልግ አስረድቼ ፈቃድ ስጠይቃቸው ሽማግሌው ራስ ካሳ ጉዞው ምን ያህል አስቸጋሪና አደገኛ እንደሆነ አስረድተው ተቆጥተው እዚሁ አጠገባቸው እንደ ሁሉ ጊዜው ሁሉ ከልጃቸው ከደጃዝማች አበራ የጦር ሰፈር አርፌ እንድቀመጥ በአባትነት መከሩኝ። እመነኝ ጌታው፣ እስከ ደሴ አትደርስም። ካምባላጌ እስከ ወልዲያ ድረስ ባለው መሬት ላይ ጠላቶቻችን ጣሊያኖች በእኛ በወንድሞቻቸው ላይ ያስታጠቋቸው የራያና ያዘበው አረመኔ ሽፍቶች ይገሉሃል። ገና እግርህ ከአብያዲ ሲወጣ የትግራይ ሽፍቶች ተከታትለው መንገድ ዘግተው ይዘርፉሃል፣ ይገሉሃል። እስከ ደሴ ዘልቀህ ለመሄድ ሐሳቡ ካለህ ቢያንስ ሺህ የታጠቀ ወታደር ያስፈልግሃል። ለዚያውም እድለኛ ከሆንክ ነው ብለው መከሩኝ። ይሁን እንጂ እኔ ለመሄድ ወስኜ ነበር። የትግራይ ሽፍቶች በዋዛ እንደማይለቁኝ አውቃለሁ። ቢሆንም 50 የታጠቁ የራስ ሙልጌታ ወታደሮች አሉኝ። ምንም ቢሆን ከአብያዲ የጦር ግንባር የከፋ ነገር በጉዞዬ ላይ ሊያጋጥመኝ እንደማይችል አሰብኩና የለም እሄዳለሁ አልኳቸው። ከሁለት ቀናት በፊት የጣሊያን አውሮፕላኖች እታች ሜዳው ላይ ይግጡ የነበሩትን ከብቶች፣ ፈረሶች፣ አህዮችና በቅሎች በቦምብ እያሳደዱ ሲደበድቧቸው የኔንም ፈረስና ሁለቱን በቅሎችን ገለዋቸው ስለነበር ራስ ካሳ ከራሳቸው የጉዞ በቅሎች አንዷን መርጠው ሰጡኝ። ጓዜን ጠቅልዬ ለጉዞ ስነሳ ራስ ካሳ እስከ ልጃቸው ደጃዝማች አበራ የጦር ሰፈር ድረስ መጥተው ተሰናበቱኝ። ለመጨረሻም ጊዜ ይህን አጉል ሐሳቤን ለውጬ እዚሁ አበሬያቸው እንድቆይ ይለመኑኝ። 5 ወር ሙሉ እንደ ጥሩ ጓደኛሞች አብረን ኖረናል። 5 ወር ሙሉ ክፉ ደጉን አብረን አሳልፈናል። 5 ወር ሙሉ የገጠሙንን ችግሮች አብረን በጋራ ተወጥተናል። እባክህ ልጄ አትሂድ፣ ይቅርብህ። እንዲህ የምለምንህና የምመክርህ ልክ እንደ ልጄ ነውና እባክ ልጅ አትይት የትግራይ ሽፍቶች ይገሉህና የሽማግሌ ልብን ተሳዝነዋል አሉኝ። አልሰማቸው የካቲት 7 ቀን ለ8 አጥቢያ ለሊት ገና ጨረቃ ብርሃኗን በጥርሳሙ የደብራም ባተራራ ላይ ከመፈንጠቋ ከድንኳን ያጠገብ የሰዎች ድምጽ ሰምቼ ከንቅልፌ ባልኝ የተነሳው። ወዲያው አንድ ሰው አንገቱን ወደ ድንኳን ያስገብቶ ተነስ ጌታው ተነስ ተነስ አለኝና በቅጡ እንቅልፌን ባልጨርስም ያለ የሌለ ኃይሌን አሰባስቤ ለመነሳት ስጣጣር ያው ድምጽ በድጋሚ ተነስ ጨረቃ ወጣለች እንሂድ አለኝ። አዎ ይህን ድምጽ አሳምሬ አውቀዋለሁ። የባላምባራስ ኪዳነ ማርያም ድምጽ ነበር። ባላምባራስ ኪዳነ ማርያም ለራስ ካሳ ጦር በ80 አጋሰሶች ጥይት ጭኖ የመጣው የ50ዎቹ ታጣቂ የራስ ሙልጌታ ወታደሮች መሪና ሹም ናቸው። አንበሳ ቀደም ብሎ ተነስቶ በአቅራቢያው ካለችው ጅረት ውሃ ይዞልኝ መጥቶ ስለነበር በፍጥነት ከወገቤ በላይ ታጠብኩ። ቁርስ ለማድረግ ጊዜ አልነበረም ወይም ባላምባራስ ኪዳነ ማርያም በአፋጣኝ አብያድ ይለቀን እንድንወጣ ይወተውቱ ስለነበር ያለ ቁርስ ለጉዞ ተዘጋጀው። በዚህ መሃል ሁለት ወታደሮች ያለችኝን ቋጠሮ ሁለት ትናንሽ የጉዞ ሳንጣዎች ባንድ መጋዣ ላይ ጫኗት። ወዲያው ዙሪያዬን ቃኘሁና በቅሎዬን እንዲያመጡልኝ ጠየቅኩ። መልስ ሳጣ ወደ አንድ ወታደር ዞር አልኩና በቅሎዬ የታለች አልኩት። እቺው ጌታው አለኝ። ወዲያው ንግግሩን ቀጥሎ ጌታዬ ይቀመጡና እንሂድ አለኝ። ምንም እንኳ ጨለማ ቢሆንም ያቺ ጠንካራ በጣም የምታመረና ከምርጥ ዘር ተመርጣ ለጉዞ የሰለጠነች ራስ ካሳ ለመሰናበቻ የሸለሙኝ በቅሎ አልነበረችም። ይቺ ፍጹም ኮሳሳ በጣም አጭርና ደካማ በቅሎ ነች። ይቺማ የኔ በቅሎ አይደለችም አልኩት። መቼስ ምን ይደረጋል ጌታው አለኝ ዝን ብሎ። በጣም ውዷንና ምርጥ ዘሯን በቅሎ ከራስ ካሳ ለጉዞዬ በስጦታ ያገኘዋትን ለዲት አንዱ ብልጥ በደካማና በሽተኛ በምትመስል በጣም ትንሽ በቅሎ ለውጧታል። ታዲያ በዚህ ምክንያት ጉዞውን ማሰናከል አልነበረብኝምና በዚያችው ለራሷ እንኳ በመከራ የምትራመድ በምትመስለው በቅሎ ላይ ተቀምጬ ጉዞ ጀመር። ከመንጋቱ በፊት በፍጥነት ተጉዘን እነዚያን ፀሐይን ተከትለው ብቅ የሚሉት የሰማይ ላይ የቆርቆሮ አሞራዎች በአብያዲ ላይ ማንዣበብ ሳይጀምሩ በፊት ከአብያዲ በጣም ርቀን መሄድ ነበረብን። በጭጋግ ተሸፍና በወጉ ብርሃኗን ባለገሰችው ጨረቃ እየተረዳንና በቋጥኞች መሃል እየተሽለኮለክ ወደታች ወደ ከተማው ወረድን። ከከተማው ጫፍ ላይ 50 ታጣቂ ወታደሮችና 80 መጋዣዎች ለጉዞ ተዘጋጅተው ይጠብቁን ነበር። ራስ ካሳ እኔን እንዲያገለግለኝ የሰጡኝና በጦር ሰፈር ሁሌም ከአጠገቤ የማይለየው አንበሳና ታማኙ ጓደኛዬ ልጅ ወልደ ገብርኤል አብረውኝ ለጉዞ ተነስተው ስለነበር የዜታና ጠፋ ገስክሰን ወርደን ዋናው መንገድ ውስጥ ስንገባ ይጠብቁኝ የነበሩት የራስ ሙልጌታ 50 ታጣቂ ወታደሮች ከኛ ጋር ተቀላቀሉና የተራራውን ምዕራባዊ ወገን እየታከክ ቁልቁል ወደ ደቡብ ወረድ። እንዲህ በጠባቡ መንገድ ቁልቁል ስንነጉድ የፈረሶች የበቅሎችና ያጋሰሶች የሚተረማመስ ኮቴ የሚያስነሳው አዋራ እያፈነን ቁልቁል መንገዱን ሸከሸክ ነው። እንዲህኛ እርስ በርሳችን እየተጋፋን እንደናዳ ስንወርድ እኛ ላይ ለመድረስና ወደ ኋላ ላለመቅረት ያለ ምንም እረፍት ትንፋሻቸውን ውጠው በእግራቸው ለሚሮጡት ወታደሮች አዘንኩላቸው። እናም ፍጥነቴን ትንሽ ገታ አድርጌ ለነዚህ ያለ ምንም እረፍት ለሚሮጡት ወታደሮች ትንሽ ትንፋሽ የመዋጫ ጊዜ ልገዛላቸው ስሞክር
አይዞህ ወደፊት ሂድ ለኛ ታስብ
የሚሉኝ በዙ። በተለይ አንዱ ቀደም ብሎ ወደፊት በመምጣት ልክ ከዚህው ከስታ በቅሎይ ጋር ቆልቆል እየነጎደ
ጌታው አይዞህ አይዞህ በርታ አሁን ፀሐይ ሳትወጣ በፊት በጊዜ ከዚህ ገላጣ መሬት ርቀን መሄድ አለብን አለበለዚያ እነዚያ ተረገሙ አውሮፕላኖች ያገኙንና ጉዳችን ነው የሚፈላው አይዞህ ወደፊት ሂድ
እያለኝ አብሮኝ ያለማቋረጥ ይሮጥ ነበር። ገና ጎህ ከመቅደዱና ፀሐይ ብርሃኗን መፈንጠቋን ከመጀመሯ የነዚያ የተረገሙ የሰማይ ላይ አውሮፕላኖች ድምጽ ከርቀት መሰማት ጀመረ።
በዙም ሳይቆይ በመጥራት ላይ ባለው ሰማይ ላይ ከርቀት የሚታዩ 3 ነጠብጣቦች አየን። እየቀረቡና ድምጻቸው እየጠነከረ ሲመጣ ያው የተለመዱት ባለ 3 ሞተር ቦምብ ደብዳቤ አውሮፕላኖች መሆናቸውን ተረዳው። እነዚህ እርጉም አውሮፕላኖች ኢላማ ዛሬም እንደወትሮ ሁሉ የፈረደባት አብያዲናት።
ብዙም ሳይቆይ ራቅ ብሎ የሚሰማ የቦምብ ፍንዳታ ሩምታ ሰማን። በዚህ ቅጽበት ይህ ነው ብዬ የማልገልጸው ስሜት መላ ሰውነቴን ወረረኝ። ምን ይሆን ልዩነቱ? ማለት የትናንቱና የዛሬው? ለጥቂት ጊዜ በቅሎዬን ገታ አድርጌ አሰብኩ። አሁን ባለንበት ኪዳነ ምህረቱ ዛፎች አንዴ ወደ ኋላ አንዴ ወደ ፊት ወደ ግራና ወደ ቀኝ ብቻ ንፋሱ እንደነፈሰላቸውና እንዳሻቸው ዘንበል ቀና እያሉ የዕለት ተግባራቸውን ያለመረበሽ ሲያካሂዱ ይታያሉ። በኪዳነ ምህረቱ ወፎች እንደ ሁሉ ጊዜ ሁሉ ዝማሪያቸውን እያሰሙ ወዲያ ወዲህ ውር ውር ሲሉ ይታያሉ። ትልልቆቹ ነጮቹ ምስጦች ሳይቀሩ ለምንም ነገር ደንታ ሳይሰጣቸው በማለዳ ተነስተው በቤት ግንባታ ስራቸው ላይ ተሰማርተዋል። ከዚህ ከኪዳነ ምህረቱ በስተሰሜን ትንሽ ራቅ ብሎ ግን ዛፎች፣ ገደሎች፣ ቁጥቋጦዎች ጭፍርጎች ሳይቀሩ በየቀኑ በቦምቡርጅብኝ ስራቸው እስኪነቀል ዘራቸው እስኪጠፋ ድረስ ፍዳቸውን እያዩ ነው። እዚች ኪዳነ ምህረቱ ሰላም ወርዶ ከዚች ራቅ ብሎ ያለች ምድር ግን በቦምብ እሳት እየነደደች ነው። የኪዳነ ምህረቱን ቆላማ ቀበሌ አሳምር ያውቀዋለሁ። ማጋነን ባይሆንብኝ እያንዳንዱን ድንጋይ አውቀዋለሁ ማለት ይችላለሁ። በጥር ወር መጀመሪያ ላይ ጦራችን ቃይ ቦታ ተነስቶ ወደ አብያዲስ ያመራ በኪዳነ ምህረቱ ለተወሰኑ ቀናት ሰፍሮ ነበር። በኪዳነ ምህረቱ በጥንት ጊዜ ካለት ድንጋይ የተፈለፈለ ወይም የተጠረበ በግማሽ የተፈጥሮ ዋሻ የሆነ የኦርቶዶክስ ቤተክርስቲያን አለ። ቤተክርስቲያኗ ሰፋ ሰፋ ያሉ በርካታ ክፍሎች ስላሏት ቀኑን በቤተክርስቲያኗ ዋሻ አሳልፈን ደንገዝገዝ ሲል ጉዞ ለመጀመር ከባላምባራስ ኪዳነ ማርያም ጋር ተስማማንና እኔ መንገድ እየመራኋቸው ወደ ዋሻዋ የሚወስደውን መንገድ ይዘን ሄድ። ወደ ዋሻው ከሚያስገባው ትንሽ ቀዳዳ ለመድረስ አስቸጋሪውን ሰርጥ ወጥተን ወደ በራፉ ስንጠጋ ለጆሮ የሚሰቀጥጥ ድምጽ አቆመን።
ቁም ጌታው ቁም በሽታ እያለ የሚያቃስት ድምጽ ከውስጥ አቆመኝ።
አንገቴን እንዳስገባው ለመቃኘት ሞከርኩ። በአብዛኛው በዚያ ዋሻ የተኛው ወታደር ስጋው አልቆ አጽሙ ብቻ ይቀረ በግማሽ የሞተ ነው። በዚያ ቀዝቃዛ ድንጋይ ላይ ያለቻቸውን አሮጌ ሸማ ብቻ ተከናንበው የተኙትን ወታደሮች ሳይ መላ ሰውነቴን አንቀጠቀጠኝ። እነዚህ ወታደሮች የተለከፉበት በሽታ ተራና በቀላሉ የሚፈወሱት አይነት አይደለም። እነዚህ በሽተኛ ወታደሮች ይፍጠንም ይዘግይም እንጂ ሞት የተፈረደባቸው ምስኪኖች ናቸው። እናም እነዚህ መስኪኖች በታላቅ ወኔና ትዕግስት ሞታቸውን የሚጠብቁ በህይወት ያሉ ሬሳዎች ናቸው። በዚህ ዋሻ ከ60 በላይ በሽተኞች ሸማቸውን ተከናንበው ተኝተዋል። አዎ ያለ ኃጢአታቸው ሞት የተፈረደባቸው ምስኪን ወታደሮች ናቸው። አብዛኛዎቹ በሽተኛ ወታደሮች የመጨረሻውን ቀን በታላቅ ተስፋ የሚጠብቁ ናቸው። እዚህ እነዚህን በሽተኞች ከዚህ ስቃያቸው የሚገላግላቸው ወይም የሚያስታምማቸው ምንም ሰው የላቸውም። ምንም አይነት የህመም ማስታገሻ መድኃኒት የላቸውም፣ ብቻቸውን ናቸው። እናም እነዚህ ምስኪን ድለቢሶች በታላቅ ተስፋ የማይቀረውን ሞት ይጠብቃሉ። ከዚህ አይነቱ ስቃይ ሞት ታላቅ ነጻነት ነው። ሁሉም በዚህ ዋሻ ተኝቶ የአርባ ቀን እድሉን አሜን ብሎ ተቀብሎ ፈጣሪውን ወደ ቤቱ እንዲጠራው እየለመነና እየጸለየ ህመምና ስቃዩን ችሎ ጸጥ ብሎ ተኝቷል። ማንም ሰው ወኔ ኖሮት እነዚህን ምስኪኖች ከዚህ ስቃያቸው ሊገላግላቸው አልሞከረም። ወኔ ያለው ሰው ቢገኝ እንኳ እነዚህን ምስኪኖች ምንም ሊረዳቸው አይቻለውም ነበር። ያለ ምህረት ሞት ተፈርዶባቸዋል። እኔም እዚያችው በር ላይ እንደቆምኩ ከያዝኩት አነስተኛ መድኃኒት ቢያንስ ለአንድ ቀን እንኳ ቢሆን ህመማቸውን ሊያስታግስላቸው ቢችል በማለት ቀንሽ የሰጠኋቸውና እግዚአብሔር ምህረቱን እንዲያወርድላቸው ተመኝቼ እኛን ያልሞቱ ሬሳዎች የታጎሩበትን ዋሻ ለቀን ሌላ ዋሻ ፍለጋ ኪዳነ ምሕረቱን ማሰስ ጀመርን። ያገኘናቸው ሁሉም ዋሻዎች በበሽተኞች ተሞልተዋል። እናም ሐሳባችንን ቀይረን ያልሞቱ ሬሳዎች የሞሉበትን ኪዳነ ምሕረት ለቀን ጉዟችንን ቀጠልን። ምንም እንኳ የጣሊያን ሰላይና ደብዳቤ አውሮፕላኖች ሲበሩ አልፎ አልፎ ቢታዩም በፍጥነት እየተጓዝን በቋጥኞች እና ቁጥቋጦዎች መሃል ስንሽለኮለኩለን ከቀትር በኋላ ቋጥኝ ከበዛባትና በግማሽ ከደረቀ የወንዝ ዳርቻ ደርሰን ጉዟችንን ገታን። ከባዲ ለጉዞ ስንነሳ በርካታ አምባሻዎች ገዝቼ ነበርና አንበሳን ጠርቼ አምበሳዬ እስቲ አንድ አምባሻ ቀብለኝ ለሌሎችም አድላቸው አልኩት። እሺ ጌታዬ ብሎ አምበሳ እየፈነደቀ ከተቀመጠበት ተወርውሮ ተነስቶ አምባሻ የተከተተበትን ከረጢት ይዞ ወደኛ ሲመጣ ገና ከሩቅ ሳየው ሆዴ የሆነ ነገር ጠረጠረና አምበሳዬ አምባሻውን በምንድን ነው የከተትከው ስል ጠየቅኩት። አምበሳ አሁንም የአማራኪ ፈገግታው ሳይለየው ባሮጌ ሱሬ ነው ጌታው አለኝ። የታባክ አንተ የማትረባውሻ ብቻ ሌላም የኢትዮጵያውያንን ስድብ ወረወርኩበት። የአንበሳን አድራጎት ሳስበው ለገታው ላቆመው የማልችለው ሳቅ ይዞኝ ሆዴ እስኪቆስል ድረስ በሳቅ ተንከተከትኩ። እስቲ አሁን ባላጣው ነገር 6 ወር ሙሉ ያላንዳች ቅያሬ ሌት ተቀን ሲንከባለልበት በኖረው የቅማሎች ማዓት ሲተረማመስበትና ሲጨፍሩበት በከረሙት አሮጌ ሱሪው በውድ ገንዘብ የገዛሁትን ብቸኛውን የጉዞ ስንቃችንን ይክተተው። የአንበሳ አድራጎት ወታደሮቻችንን ደንታ አልሰጣቸውም። አንበሳ ከአሮጌው ሱሪ ውስጥ እያወጣ የሚያድላቸውን አምባሻ ያለምንም መረበሽ በጸጥታ ይበላሉ። ተመልከት ጌታው አምባሻው እኮ ሸጋ ነው። ቅማሎችም ቢሆኑ እስከዚህ ኃይል ኖሯቸው ዘልቀው ወደ አምባሻው አይገቡም እያለ ባላምባራስ አንዱን አምባሻ አገላብጦ በጣቶቹ መታ መታ ካደረገና እንደ ማራገፍም ሞክሮ ከጎን ላይ ሸረፍ አድርጎ እየበላ እኔም እንድበላ ጋበዘኝ። ለነገሩ እኔ እንዲህ በቀላሉ የምጸየፍና የማንገራግር ሰው አይደለሁም። ከዚህ በፊት የአረብ አገሮችን ስጎበኝ በአንዲት አነስተኛ መንደር ተጠብሶ የቀረበልኝን አንበጣ በልቻለሁ። በተለይ ቻይናና ጃፓን በነበርኩበት ጊዜ ከባህር የሚወጡ ምናምንቲዎችን ሳይቀር እስከ መርዛማ እባብ ድረስ ተባብሰው ያቀረቡልኝን ሁሉ በልቻለሁ። አንበሳዬ አንባሻ ግን ከሚቻለኝ በላይ ሆነብኝ። ይነገጣኒ በመጠቀም በዚቹ በግማሽ በደረቀች ወንዝ ውስጥ ትንሽ ጠለቅ የሚል ቦታ ፈልጌ በጣም ንጹህ ውሃ የቋጠረ ቦታ ስላገኘው ከብዙ ወራት በኋላ ለመጀመሪያ ጊዜ መላ ሰውነቴን በደንብ ታጠብኩ። የዚህ ወንዝ ንጹህና ቀዝቃዛ ውሃ የማይጠገብ ሆኖብኝ ደጋግሜ እየጠለቅኩ ታጠብኩ። ለመጨረሻ ጊዜ እንደነገሩ በችኮላ የታጠብኩት ከዛሬ 2 ወር በፊት ጊባ ወንዝ ውስጥ ጦራችን ወደ ተምቤን ሲገሰግስ ነበር። ከዚያ ቀን ጀምሮ ከ2 ወር በላይ ባቢያዲ አንድም ጣሊያኖች ቀኑን ሙሉ ያለማቋረጥ በቦምብ ስለሚደበድቡን፣ አንድም ምሽቱን ተገና አድርገው የትግራይ ሽፍቶች ከጦር ሰፈራችን ትንሽ እስክንርቅላቸው እንደ ተራበ ጅብ ስለሚጠብቁን በወጉ ፊታችንን እንኳን ለመታጠብ እድሉ አልነበረንም። ፀሐይ ከመጥለቋ በፊት እንደገና ለጉዞ ተዘጋጀን። አሁን ጉዟችን በመጠኑም ቢሆን ረጋ ያለ ነበር። ልጅ ወልደ ገብርኤል በፓሪስ አደባባይ እንዳልዘነጠ ሁሉ ዛሬ ልክ እንደ ማንኛውም የባላገር ወታደር ያደፈ ሸማውን ለብሶ በባዶ እግሩ ከሲቷ በቅሎዬ ጎን ይሄዳል። በመድረቅ ላይ ያለችውን ወንዝ ዳርቻ ይዘን ተጉዘን አካባቢያችንን ጨለማው መውረስ ሲጀምር ከሩቅ የውሾች ጩኸት ሰማን። የውሻ ጩኸት ጥሩ ምልክት ነው። ውሾች ባሉበት ቦታ ሁሉ ሰዎች አሉና፣ እኛም ረሃቡ እየጠነከረብን መጥቶ ስለነበር ቢያንስ የሆነ የሚበላ ነገር መግዛት እንኳን ብንችል ብለን አቅጣጫችንን የውሾቹን ጩኸት ወደምንሰማበት አደረግን። ብዙም ሳንጓዝ ከአንድ መንደር ደረስ። የደቡክ መንደር ነበረች። ወደ ደቡክ ቀበሌ ብዙም ሳንጠጋ አንዱን ወታደር ወደ ቀበሌዋ ሄዶ ቢቻል አምባሻና የሚጠጣ ነገር አለበለዚያም ዶሮና ጥራጥሬ ገዝቶ እንዲመጣ ላክነው። ወታደሩ ወደ ጨለማው ውስጥ ገብቶ ከመሰወሩ የውሾቹ ጩኸት እየጠነከረ መጣ። ወዲያው አንድ ሻካራ የወንድ ድምፅ ማን ነው ሲል በትግርኛ ጠየቀ። የኛ ወታደር ትግርኛ አይችልም። የመጣው ከአዲስ አበባ አካባቢ ካለች አንዲት ወረዳ ነው። እናም ለሰውየው በአማርኛ አምባሻ ወይም ዶሮ መግዛት እንደሚፈልግ በማስረዳት ላይ እንዳለ ትግሬው አከታትሎ 2 ጊዜ ተኮሰበት። ወዲያው የደቡክ መንደር ነዋሪዎች የወታደሩን ድምፅ ወደ ሰሙበት አካባቢ ደጋግመው ይተኩሱ ጀመር። በምስኪኑ ወታደር ላይ እንዲህ የጥይት ዶፍ ሲወርድበት ወታደሮቻችን ያለምንም ትዕዛዝ መሳሪያቸውን ከትከሻቸው ላይ እያወረዱ ማቀባበል ጀመሩ። በእነዚህ መንደርተኞች አሳፋሪ ድርጊት እጅጉን በጣም ተናደው ጨሰዋል። እኔም አልፈርድባቸውም። እነዚህ ምስኪን ወታደሮች ቤት ንብረታቸውን በትነው የእነዚህን ምስኪን መንደርተኞችንና መሰሎቻቸውን ንብረትና ደህንነት ከጠላት ለመከላከል እዚህ ድረስ መጥተው፣ እነዚህ ሁለታቢስ መንደርተኞች ግን ተቀብሎ በማስተናገድ ፈንታ የጥይት ሰላምታ ያቀርቡላቸዋል። ያለምንም ማስጠንቀቂያ ይተኩሱባቸዋል። በዚህ ሁኔታ በንዴት ራሳቸውን የሳቱት ባላምባራስ ኪዳነ ማርያም መንደሩን ከበው ለማቃጠል ተነሱ። ባላምባራስ ለወታደሮቻቸው ትዕዛዝ ከመስጠታቸው በፊት ልጅ ወልደ ገብርኤል ንዴታቸውን አበራርዶ እስቲ እኔ ልሞክራቸው አለና መሳሪያውን ጥሎ ባዶ እጁን ወደ መንደሩ አመራ። ብዙም ሳይቆይ የወልዴን ድምፅ ሰማው። አትተኩሱ፣ ወዳጅ ነን፣ ወንድማችሁ ነኝ አላቸው በትግርኛ። መንደርተኞቹ አንዲት ጥይት ሳይተኩሱ ወልዴን ወደ መንደራቸው ገፍቶ እንዲጠጋ ፈቀዱለት። ወልዴ መንደርተኞችን ምን እንዳላቸው ባላውቅም ብዙም ሳይቆይ ተመልሶ መጥቶ ወደ መንደሯ እንድንሄድ ጋበዘን። እኔም በልጅ ወልደ ገብርኤል 100% ስለምተማመን ምንም ሳላንገራገር ተከተልኩት። ብዙ ወታደር ግን ተንኮል ሳይሆን አይቀርም ብሎ በመጠርጠር ጠመንጃቸውን እንዳቀባበሉ ከኋላዬ ተከተሉኝ። በመንደሯ የመንደሯ ሹምና ሌሎች አዛውንት ቆመው ይጠብቁን ነበር። ካጠገባቸው ስንደርስ ልክ እንደ ጥንት ወዳጃቸው አቅፈው ስመው ተቀበሉን። ዋይ ፈረንጅ ጌታ፣ አሁን የእግዚአብሔር ምን በደለነው ነው እንዲህ አይነቱን ጊዜ ጥሎብን የሚቀጣ? የተበላሸ ጊዜ ነው፣ የተረገመ ጊዜ። ለኛም ለጠቅላላውም አገር የማይበጅ እኮ ነው ጌታው ፈረንጅ። ወዳጅ ከጠላት ተለይቶ የማይታወቅበት ጊዜ፣ እርጉም ጊዜ፣ ክፉ ጊዜ። የምንደሯሹም ብዙ አማረው ተናገሩ። ለምን በእኛ ወታደር ላይ ተኮሳችሁ ብዬ ሹሙን ስጠይቃቸው ልጅ ወልደ ገብርኤል ተረጎመላቸውና ሽማግሌው ሹም ዋይ ዋይ ፈረንጅ ጌታ፣ መተኮስም አለብን ታዘናል አሉ። ማን ያዘዛችሁ ብዬ የሽማግሌውን ምሬት የተሞላ ንግግር አቋረጥኩት። ጣሊያኖች ናቸው ጌታው ያዘዙን አሉ ሽማግሌው አሁንም በምሬት። ሽማግሌው ሹም የምሬት ንግግራቸውን በመቀጠል ጣሊያኖች እንዳዘዟቸውና በመንደራቸው አጠገብ የኢትዮጵያ ወታደር ሲያልፍ መተኮስና ወደ መንደር ዘልቆ ገብቶ እህል ውሃ እንዳይቀምስ ማድረግ እንዳለባቸው መታዘዛቸውን፣ ይህን ሳያደርጉ ቢቀሩና ከመንደሯ አንዱ ሰው እንኳ አንዲት አንኮላ ውሃ ለኢትዮጵያ ወታደር ሰጥቶ ቢገኝ ጣሊያን አውሮፕላኖች በማለዳ መጥተው መንደራቸውን አፈር ድሜ እንደሚያበሏት እንዳስጠነቀቋቸውና ሌላም በምሬት ተናገሩ። ቀጥለውም እንግዲህ ፈረንጁ ጌታ ምን እናድርግ? ጣሊያኖች እንደሆነ ያለ ምንም ርህራሄ በአውሮፕላናቸው መጥተው ሴቶቻችንና ልጆቻችንን ይገላሉ አሉ። ሽማግሌዎቹም እንዲህ እያማረሩ መላው ጠፍቷቸው እንደ ተቸገሩ እየገለጹ ተጉዘን ከመንደሩ መሃል ደረስንና ሹሙ ከአንዲት አነስተኛ ጣሪያዋ ሳር የለበሰ ጎጆ ደጃፍ ላይ ቆመው ወደ ውስጥ እንድንገባ ጋበዙን። የመንደሯሹም ጎጆ ሰፋ ብላ ከእንጨትና ከጭቃ ከመሰራቷና ጣሪያዋ በጥሩ ሁኔታ በሳር ከመሸፈኑ ውጪ መስታወት የሌላቸው መስኮት ቢጤ አነስተኛ ቀዳዳዎች አሏት። ደብረ ታቦርን ለቅቄ ከወጣው በኋላ ጣሪያና ግድግዳ ባለው ቤት ውስጥ ገብቼ ስቀመጥ የመጀመሪያ ጊዜ ነው። ወደ ውስጥ እንደገባን ከፍ ብሎ ከተሰራ መደብ ላይ ሳር ተጎዝጉዞ ካጠገባቸው እንድቀመጥ ጋበዙኝ። ሹሙ አሁን ለኔ የማይገባኝ ነገር ለራሳቸው የሚያወሩ በሚመስል ድምጽ እያልጎመጎሙ ሸማቸውን ሲፈታትሹ ቆይተው ፊታቸው በሐዘን እንደጠቆረ አንዲት የተጨማደደች ወረቀት አውጥተው ሰጡኝ። ተመልከት ፈረንጅ ጌታ፣ ጣሊያኖች እንግዲህ እንዲህ አይነት ወረቀት ነው በጣሪያችን ላይ የሚበትኑት አሉኝ። ወረቀቱን ዘረጋጋዋትና አየኋት። በትግርኛ ቋንቋ የተጻፈች ስለነበረች ለልጅ ወልደ ገብርኤል እንዲተረጉምልኝ ሰጠሁት። ጣሊያኖች በትግራይ መንደሮች ከበተኗቸው ወረቀቶች ያንዷ ወረቀት ጠቅላላ ይዘት ይሄን ይመስል ነበር። ለትግራይ ሕዝብ፣ በአገራችሁ ሰላም አስፍነን ስልጣኔና ብልጽግናን እንድናሰፍ እግዚአብሔር ልኮናል። ይሁን እንጂ የአማራና የኦሮሞ ጨቋኞች ቀማኛና ሰው በላ ወታደሮቻቸውን አሰልፈውብን ይህን የተቀደሰና ከእግዚአብሔር የተሰጠንን ተልእኮ እንዳንፈጽም እያወኩን ነው። የተከበርክ የትግራይ ሕዝብ ሆይ እነዚህን የአማራና የኦሮሞ ቀማኛ ሽፍቶች በመንደርህ ሲዘዋወሩ ብታገኝ እህል ውሃ ሳታቀምስ ጥይትህን እየተኮስክ እንደ ውሻ ከመንደርህ እንድታባረራቸው እናሳስብሃለን። እነዚህ የአማራ ሽፍቶች ወደ መንደራችሁ ተጠግተው የሚበላም ሆነ የሚጠጣ ነገር ሊገዙ ቢቀርቡ አባሯቸው።
አዝናችሁ ምንም ነገር ምንም አይነት እርዳታ እንዳታደርጉላቸው አጥብቀን እናሳስባለን። የማላችሁ ይሄን ተዛዛችንን ተላልፎ አንድ ሰው እንኳን ለአማራ የሽፍታ ወታደር አንዲት አምባሻ ሲለግስ ወይም ሲሸጥ ቢገኝ ምህረት የሌለው ቁጣታችን በሁላችሁም ላይ ይደርሳል። በመካከላችሁ የራሳችን ሰዎች ስላሉን ጨለማን ተገን አድርጋችሁ ተዛዛችንን ተላልፋችሁ ብትገኙ ጎሲቀድ አውሮፕላኖቻችን መጥተው መንደራችሁን ዶጋመድ ያደርጓታል። አሁን ገባኝ አብቹ የትግራይ ሽፍቶች የትግራይ መንደሮችን ከለላ አድርገው በጦሩ ላይ አደጋ ሲጥሉና ወታደሮቹን ሲገሉበት ያለምንም ምህረት መንደሩን ያቃጠለበት ምክንያት። አሁን ገና ገባኝ ባላምባራስ ኪዳነ ማርያም ይሄን መንደር ከበው ለማቃጠል የተነሱበት ምክንያት። ፋሽስቶች በጣም አደገኛ የፕሮፓጋንዳ መሳሪያ ፈጥረዋል። ፋሽስቶች የትግራይ ቀበሌ ባላጋሮችን እያስፈራሩና በዛቻ እያስገደዱ የገዛ ወንድሞቻቸውን እንዲገድሉ እያደረጓቸው ነው። ምስኪን የትግራይ ገበሬዎች መላው በጠፋ ሁኔታ ላይ ናቸው። የጣሊያኖችን ዛቻ ፈርተው ተዛዛቸውን ቢፈጽሙ የኢትዮጵያ ወታደሮች በታላቅ ንዴት መሳሪያቸውን አዙረው ጠቅላላ መንደሯን አመድ ያደርጓታል። የጣሊያኖችን ዛቻ ወደ ጎን ትተው ተዛዛቸውን ጥሰው የሀገራቸውን ድንበር ለመከላከል ከመሃል አገር ድረስ የመጡትን የገዛ ወንድሞቻቸውን ረድተው ቢገኙ እነዚያ የተረገሙ የሰማይ ላይ የቆርቆሮ አሞራዎች መጥተው መንደራቸውን በቦምብ ያነዷታል። ኋላ ላይ ራሴ ባይኔ በብረቱ እንዳየሁት ጣሊያኖች ከወታደራዊ ስልጣን ጻር ምንም አይነት አደጋም ይሁን ጥቅም የሌላቸውን ተራ መንደሮች ያላንዳች ምክንያት በአውሮፕላናቸው ከማለዳ ጀምረው ጀምበር እስከ መጥለቂያ ጊዜ ድረስ ያለምንም ረፍት እየዞሩ የመጨረሻው ድንጋይ በቦምብ ተወቅራ አመድ እስክትሆን ድረስ ለሌሎች መቀጣጫ እንዲሆን ደብድበዋል። በተመሳሳይ የፕሮፓጋንዳ ወረቀቶች በኋላ ላይ በመላው ኢትዮጵያ በአውሮፕላኖቻቸው በትነዋል። ጣሊያኖች እንዲህ ለተቀን ፕሮፓጋንዳቸው ገፍተውበት ከሚበትኗቸው ወረቀቶች ጋር አብረው የፋሽስቱ የሙሶሎኒ መንግስት አርማ ያለበትን የጣሊያን ባንዲራ ጨምረው ይበትኑ ስለነበር በትግራይ ቀበሌዎች ብቻ ሳይሆን በሌሎችም የኢትዮጵያ ግዛቶች ገበሬው በጎጆ ጣሪያና ጫፍ ላይ ሰቅሎ ሲውለበለብ አይቻለሁ። ለዚህ መሰለኝ ብዙ ጊዜ በመንደሮች መሃል ስናልፍ የፋሽስቱ አርማ ያለበት የጣሊያን ባንዲራ በጎጆአቸው ጣሪያ ላይ እየተውለበለበ የመንደሩ ሰዎች ግን እኛን በታላቅ ደስታና ወንድማዊነት በተሞላበት ሁኔታ ተቀብለው ሲያስተናግዱን የነበረው። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።